የዩናይትድ ስቴትስ ምክር ቤት ኤችአር 128 በሚል መጠሪያ የሚታወቀውን የውሳኔ ሐሳብ በትላንትናው ዕለት አጽድቋል። በሀገራቸው የሚታየው የሰብአዊ መብት አያያዝ ያሳሰባቸው ትውልድ ኢትዮጵያ አሜሪካውያን ድምፅ ሰጪዎች በተደጋጋሚ በተካሄዱት የምስክሮች ቃል መስሚያ ስነ ስርዓቶች ጨምሮ በጉዳዩ ዙሪያ በተከናወኑ ልዩ ልዩ እንቅስቃሴዎች ከዩናይትድ ስቴትስ ምክር ቤት አባላት ጋር በቅርበት በመስራት ባደረጉት ያላሰለሰ ጥረት ሕጉ በመጨረሻው ሊጸድቅ መብቃቱ ተዘግቧል። ለመሆኑ የሕግ ውሳኔ ሐሳቡ ይጸድቅ ከፍተኛ ጥረት ሲያደርጉ በቆዩ ወገኖች ዘንድ በተለየ ስሜት ሲጠበቅ የቆየው ይህ ውሳኔ የተወጠነለትን ዓላማ እንደምን ያሳካ ይሆን? ምን አይነትስ ጉዳዮችን ተፈጻሚ ያደርጋል? አሉላ ከበደ ሂደቱን ሲከታተሉ የቆዩ በዋሽንግተን ዲሲና አካባቢው በሕግ ሙያ የተሰማሩትን ዶክተር ፍጹም አቻምየለህን አነጋግሯል።
ዶክተር ፍጹም አቻምየለህ፣ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ።
በእንግሊዝኛ መጠሪያ ኤችአር 128 በሚል የሚታወቀውና በኢትዮጵያ የሰብአዊ መብቶች እንዲከበሩ ሁሉን አቀፍ መንግስታዊ አስተዳደርም ይኖር ዘንድ ግፊት ለማድረግ በሚል ባለፈው ዓመት በየካቲት ወር መጀመሪያ ለዩናይትድ ስቴትስ ምክር ቤት የቀረበው የውሳኔ ሐሳብ በትላንትናው ዕለት ጸድቋል። እስኪ ከመሰረታዊው ጥያቄ እንነሳ። ይህ የውሳኔ ሐሳብ መጽደቁ ምን አይነት ለውጥ ያመጣል? ዛሬ በኢትዮጵያ በሚታዩ ነባራዊ ሁኔታዎች ላይ በተጨባጭ ምን አይነት ሁኔታዎችን ተፈጻሚ ያደርጋል?
ይሄ የሕግ ውሳኔ ሐሳብ በመጀመሪያ ደረጃ የኮንግረሱን ተቆርቋሪነትን ይገልጻል እና ይሄ የወጣው ሕገ ውሳኔ የአሜሪካ መንግስት ኢትዮጵያ ውስጥ በሚደረገው የሰብአዊ መብት ረገጣ ባለፉት 27 ዓመታት የተከናወኑ ድርጊቶችን፣ የአስቸኳይ ጊዜ አዋጁን፣ የህዝብ ከአንድ ቦታ ወደ አንድ ቦታ በግዴታ ማባረርን፣ የህግ አልባነትን ተቃውሞ የወጣ ውሳኔ ነው እና ከዛም አልፎ የአሜሪካን የውጭ ጉዳይ ሚኒስትርና የገንዘብ ሚኒስትርን በዚህ ጉዳይ ላይ የተሳተፉ ሰዎችን በተመለከተ ውሳኔ ሊያደርግ ሁሉ ሀሳቡን ይገልጻል። ይሄ እንግዲህ የአሜሪካ ኮንግረስ ህግ አውጪው አካል ብዙ ወራቶችን ፈይቶ በኢትዮጵያን ላይ የሚደረሰውን ሰብአዊ መብት ረገጣ ተቆርቋሪ አግኝቶ የራሱ መንግስት ያልተቆረቆረለትን የአሜሪካን ኮንግረስ በዚህ ተቆርቁር ያወጣው ውሳኔ ነው።
መልካም። የዩናይትድ ስቴትስ ምክር ቤት ወኪሎች በዚህ የህግ ውሳኔ ሀሳብ የታቀፉ ሀሳብ ሲያጸድቁ በመሰረታዊነት ያዩቸው ያሏቸውን ባቀረቡበት ዝርዝር ለሰብአዊ መብት የሚሰጠው ከበሬታ ከፍ እንዲል፣ የህግ የበላይነት እንዲከበርና ዲሞክራሲ መሰረት እንዲኖረው ይላል። የተባበሩት መንግስታት ድርጅት በሀገር ውስጥ ተገኝቶ ምርመራ እንዲያደርግ የሚሉትን ይጨምራል። በእርግጥ እነኚህ ሁኔታዎች በዚህ ቀደም ብሎ በተገለጸው የህግ ሀሳብ ውሳኔ ተፈጻሚ እንዲሆኑ በእርግጥ ተጨባጭ ማድረግ ይቻላል?
ይሄ የአሜሪካን ህዝብ የመረጠው ምክር ቤት የወሰነው ውሳኔ ነው። የአሜሪካ ምክር ቤት የመረጠው ውሳኔን በተለያየ መንገድ ማስፈጸም ይቻላል። አሁን እንግዲህ ይሄ ነው ሀሳቡ፣ የአሜሪካን ህዝብ ሀሳብ ብለህ ልትለው ትችላለህ። ምክንያቱም በተወካዮቻቸው በኩል የተደረገ ነው። ኢትዮጵያ ውስጥ የአሜሪካን አምባሳደር አለ። አምባሳደሩ ተፈጻሚነቱን ለማስተግበር በሚያደርገው ጥረት ከእነሱ ጋር በሚነጋገርበት ጊዜ ይሄ ውሳኔ በጣም ይረዳዋል እና ይሄ እንግዲህ በኋላ በዲፕሎማቲክ መንገድ ለሚካሄዱ መሳሪያ ይሆናል ማለት ነው።
በዩናይት ስቴትስ የኢትዮጵያውያን አምባሳደር ለምክር ቤት አባላት በኢትዮጵያ ለተጀመሩት የለውጥ ሂደቶች እንቅፋት ይሆናል ሲሉ እንዳይጸድቅ የሚጠይቅ ብዙ ዝርዝር የያዘ ደብዳቤ ልከዋል። የኢትዮጵያ መንግስት አቋም ነውና እሳቸው የሚያንጸባርቁት። ከዚህ ቀደምም የኢትዮጵያ መንግስት አሜሪካ በሚገኙ ጉዳይ አስፈጻሚዎች ከፍተኛ ገንዘብ ወጪ አድርጎ ብዙ ጥረት ሲያደርግ እንደነበረ ተዘግቧል። እነኚህ ሁኔታዎች በእርግጥ ዛሬ ካሉት ሁኔታዎች ጋር ተዛምዶ የኢትዮጵያ መንግስት ፈቃደኛ እንዲሆን ያደርጉት ይሆን? ያን መንገድ ሊከፍት ይችላል? ይሄ እንዳሉት በዲፕሎማሲያዊ መንገዶችም በሌሎችም ጥረት የሚደረግበት ሀሳብ ነውና በእርግጥ መንገድ የሚከፈት ይመስሎታል? አያይዘውም አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ሊያስፈጽሙ ለሚሞክሯቸው ለውጦች እንቅፋት ይሆናል የሚል መከራከሪያም ተነስተዋል። በአምባሳደሩ ደብዳቤና በሌሎች መሰል ሀሳብ ባነሱ ወገኖች ዘንድ እንዴት ይመለከቱታል?
በጣም ጥሩ። አምባሳደሩ የጻፉትን ደብዳቤ አይቼዋለሁ። አምባሳደሩ የዚህ የለውጥ አካል የማይመስል አይነት እንቅስቃሴ የሚያደርጉ ይመስለኛል። ምክንያቱም የጻፉት ደብዳቤ አንደኛ ደካማ ነው።
ለምንድነው ደካማ ያሉት?
ማለቴ እሳቸው በደንብ ህጉን ቢያነቡት ኖሮ ይሄ ውሳኔ ዶክተር አብይ ለሚያራምዱት ለውጥ የሚረዳ እንጂ እንቅፋት የሚሆን አይደለም። እንዲሁ በተለምዶ እንቃወም በሚል መንገድ ከላይ ከአዲስ አበባ እንግዲህ ሁለት የተከፋፈለ ኃይል ያለ ይመስላል። የዛን አንደኛውን ይሄንን ለውጥ ደጋፊ ያለውን ኃይል የጻፈ አይነት ደብዳቤ ነው የሚመስለው። ምክንያቱም ይሄ እዚህ ህጉ ላይ የተጻፈውን ነገር እኮ ዶክተር አብይ እኮ በተለያየ መንገድም ብለውታል። በሶማሌ ክልል የተደረገውን ማፈናቀል በኢሬቻ ለተለያዩ ግድያዎች እኮ ይቅርታ ጠይቀዋል። እሳቸው እንግዲህ በተናገሩት እንኳን ብናየው የተለያዩ ለውጦች እንደሚያካሄዱ፣ ሰብአዊ መብት እንደሚከበር፣ ሰብአዊ መብት የተፈጥሮ ጸጋ ነው ብለው የተናገሩ ሰው ናቸው እና እነዚህ ነገሮች የሰብአዊ መብት እንዲከበር ይረዳሉ፣ የኢትዮጵያ መንግስት ኢንከሬጅ ያደርጋሉ እንጂ እንቅፋት አይሆኑም። እንደውም ትናንትና እኔ በሲስፓን ነበር ስከታተል የነበረው ኮንግረስማኖቹ በደም ተረድተዋል፣ ይገባናል፣ አሁን እየተካሄደ ያለው ሪፎርምን እኛ ለማደናቀፍ አንፈልግም፣ መርዳት እንፈልገው፣ በጣም ኢንከሬጅም ሳይኖች አሉ፣ ያለውንም ነገር እንከታተላለን፣ ግን የእሳቸው የተናገሩት ነገር ወደኋላ እንዳይመለስ ሪፎርሙንም ለመርዳት እንል ነው ብለው ተናግረዋል ኮንግረስማኖቹ። እና ይሄንን ህግ ያጸደቁት የምክር ቤት አባላት ያቃሉ እየተካሄደ ያለውን ነገር፣ የእሳቸውንም ንግግርም ሆነ የሚያደርጉት ነገር ተረድተውታል። እና ይሄ እንዲሁ በተለምዶ የአሜሪካን ኮንግረስ የሚያጸድቀውን ነገር እንቃወም በሚል አስተሳሰብ ስሜት የተጻፈ ደብዳቤ እንጂ በትክክል ህጉ ቢነበብ ቢተረጎምላቸው ለአምባሳደሩ እንደዚህ አይነት ደብዳቤ ማይጽፉም ብዬ ነው የምገምተው። ግን ከበፊትም ጀምሮ በኤችአር 2003 ጊዜም በወር $50,000 እየተከፈላቸው እንደዚህ አይነት የሚያደናቅፉ ሎቢስቶች ነበሩ። አሁንም ያንን ስራ በተለምዶ ይሰራል እንጂ ለውጥ የሚያካሄዱት ዶክተር አብይማ ከተናገሩት ጋር የሚዛመድ እንደውም የእሳቸውን ስራ የሚረዳ ህግ ብዬ ነው እኔ ማስብ።
እስኪ የአምባሳደሩን ቃል የእሳቸውን ሀሳብ ገፍቼ ላቅርብ። የዚህ የውሳኔ ሀሳብ መጽደቅ የተጀመሩት ጥረቶች አሉታዊ ተጽዕኖ ያሳድራል ይላሉ በደብዳቤያቸው መጨረሻ። በእርሳቸው ፊርማ የወጣ መሆኑን የሚያመለክተው ደብዳቤ የፖለቲካ አመራሩ ይህን ደብዳቤ ላከው የፖለቲካ አመራር ይላሉ በጀመርነው የለውጥ ወይም የተሃድሶ ሂደት ዳር ለማድረስ ቁርጠኝነታችን እናረጋግጣለን፣ ወደፊት ለሚደረጉ ውይይቶች ፈቃደኞችም ነን ይላል። ከዛ አንጻር ያለዚህ የውሳኔ ሀሳብ መጽደቅ አምባሳደሩ እንዳሉት ተፈጻሚ ሊሆን የሚችል አይመስሎትም?
አሉታዊነቱ አይታየኝም። አሉታዊነቱ ምኑ ላይ ነው? ይሄ እኮ ይሄ የህግ ረቂቅ ሰብአዊ መብት ይከበር፣ የተቃዋሚ ፓርቲዎች ከእንደዚህ ከቫይለንስ ይቆጠቡ፣ መሳሪያ ያዙ ሰዎች ይጣሉ፣ ከመንግስት ጋር ተሰባስበው ይነጋገሩ፣ የአስቸኳይ ጊዜ አዋጁ ይነሳ፣ የተለያዩ ከሶማሌ ክልል የተባረሩ ሌሎችም የሰብአዊ መብታቸው የተረገጠ ግለሰቦች መብት ይኖራቸው የሚል ነው። እሳቸው ፓርላማ ላይ ተነስተው ከተናገሩት ንግግር ጋር ምን የሚቃረን ነገር አለው? እና ምኑ ነው አሉታዊነቱ? ለዚህ ነው ይሄን ደካማም ነው የምለው ይሄን ደብዳቤ። ሁለተኛ ነገር ደግሞ ከጠቅላይ ሚኒስትሩ ሴንቲመንት ጋር የሚሄድ አይመስለኝም። እንደምናውቀው እዛ አሁን እኮ ጠቅላይ ሚኒስትሩ አሸንፈው ወጡ እንጂ የጠቅላይ ሚኒስትሩን ወደዚህ መምጣት ለውጥ ማካሄድን የሚቃወሙ እኮ የመንግስት አካላት አሉ። አሁንም ሙሉ ለሙሉ አንድ ወጥ አይደለም እና ያንን የሚቃወም የመንግስት አካል ጋር ዝምድና ያለው ወይንም ደግሞ የዛን ሴንቲመንት የሚያንጸባርቅ ደብዳቤ መስሎ ነው የሚታየኝ የአምባሳደሩ ደብዳቤ እንጂ ጠቅላይ ሚኒስትሩ ፓርላማ የተናገሩት ከዛም በፊት የተናገሩት ስለ ሰብአዊ መብት፣ ስለ መሰባሰብ፣ ስለ ኢትዮጵያ አንድ ላይ መምከር፣ ስለ ተቃዋሚዎች ሁሉም ተቃዋሚ ጋር ስለ መነጋገር፣ በሀገር ጉዳይ ላይ ስለ መምከር ከተናገሩት ጋር ይሄ የሚቃረን አይመስለኝም።
መልካም።
ለዚህ ነው ምኑ ላይ ነው አሉታዊነቱ? ለዚህ ነው እንደዚህ አይነት ደብዳቤ ሳየው ለእኔ ደካማና ከምርም የጠቅላይ ሚኒስትሩን አስተሳሰብ የሚያንጸባርቅ አይመስለኝም።
መልካም። ዶክተር ፍጹም አቻምየለህ በትላንትና ዕለት የዩናይት ስቴትስ ምክር ቤት ያጸደቀውን የህግ ሀሳብ ውሳኔ መጽደቅ አስመልክቶ ለሰጡን ሙያዊ ትንታኔ ለጊዜው አመሰግናለሁ። ሂደቱን ተከታትለን ሌሎች መሰል ውይይቶችን በሚጋብዙበት እንደምናገኘው ተስፋ አድርጋለሁ። አሁኑ እግዜር ይስጥልኝ።
እኔም አመሰግናለሁ።